ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የአማራ ክልልን በመቆጣጠር የፌዴራል መንግስቱን ለመጣል በህቡ ተደራጅተዋል የተባሉ ግለሰቦች ዝርዝር ይፋ ተደረገ። ለሽብር ተልእኮ በህቡ አደረጃጀት ውስጥ ተገኝተዋል ከተባሉት ታዋቂ ግለሰቦች መካከል አቶ ልደቱ አያሌውና ከሀገር ውጭ ያሉ የብዙሃን መገናኛ ባለሙያዎችም ተጠቅሰዋል።
ይሄ መንግስት ኤኒቲንግ ሊያደርግ ይችላል የሚል እምነት ምንም ማያደርገውም ብዬ የማልገምተው ነገር የለም። ምክንያቱም የሚሰራውን የሚያውቅ መንግስት አይደለም። ስለዚህ ማንኛውንም ነገር ሊያደርግ ይችላል የሚል እምነት ስላለኝ በሌላ በኩል አልጠበቅኩትም ማለት አልችልም። አልደነቀኝም ማድረጉ እንደዚህ። ምክንያቱም የሚሰራውን የማያውቅ መንግስት መሆኑን ጠንቅቄ አውቃለሁ። ይህም ደግሞ በተደጋጋሚ ስናገር የነበረው በዚህ መልኩ ነው የማየው።
ጉዳዩን አስመልክቶ ለአሜሪካ ድምጽ የተናገሩት አቶ ልደቱ አያሌውን ነው የሰማችሁት። በእስር ላይ የሚገኙ ግለሰቦች ጠበቃና ሌሎች ተጠርጣሪዎችንም አነጋግረናል። ሙሉ ዘገባው የሰዓቱን የዓለም ዜና አስከትሎ በዕለቱ አብይ ርዕስ ይቀርባል። ሰኞ ሚያዝያ 23 2015 ዓመተ ምህረት ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ኦድሪየስ ሪገስ ነው። የሰዓቱን የዓለም ዜና የሚያሰማን ደግሞ እንግዶ ወልዴ ነው። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን የዓለም ላብ አደሮችን ቀን ምክንያት በማድረግ በአዲስ አበባ ሊያደርግ ያቀደውና በመቶ ሺህ የሚቆጠሩ ሰዎች ሊሳተፉበት የነበረው ሰላማዊ ሰልፍ በከተማዋ የሰላምና ጸጥታ አስተዳደር ቢሮ መከልከሉን አስታወቀ። ገብረ ሚካኤል ገብረ መድን ዝርዝር አለው።
በዚህ ሰልፍ የሰራተኛውን የተለያዩ ጥያቄዎች ለመንግስት ለማቅረብ ታስቦ እንደነበር የኮንፌዴሬሽኑ ፕሬዚደንት አቶ ካሳሁን ፎሎ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ገልጿል።
አንደኛው የስራ ግብር ይቀነስልን የሚል ጥያቄ ነው። ሌላው ውሎ አበል ነው። ውሎ አበል ላይ ሰራተኛው ፊት ሲወጣ 500 ብር በላይ ከሆነ ታክስ ይቆረጥበታል። አልጋ ይችላል ወይ 500 ብር እንኳን ምግብ ምናምን ቀርቶ ምግብ ስንት ነው አሁን ፊልድ ወጥቶ ሰው የሚጠቀመው? ይሄም ራሱ ከፍ ይበል ይታይ። ሌላው ዝቅተኛ የደሞዝ ወለል ነው። ይህ ዝቅተኛ የደሞዝ ወለል አንደኛ ከኑሮ ውድነት አንጻር በኢንዱስትሪ ፓርክ የምሰራ ሰራተኛ ብናይ መደበኛ ደሞዙ ከ800 እስከ 1200 ነው። በዚህ እውነት ኢትዮጵያ ውስጥ አንድ ወር መቆየት ይቻላል ወይ? ማንም ሰው ሊመልሰው ይችላል። ሌላው የአሰሪና ሰራተኛ ጉዳይ አማካሪ ቦርድ መቋረጥ ነው። እሱ ስራውን ይቀጥል ነው።
በዚህ ሰላማዊ ሰልፍ ከአሰሪና ሰራተኛ አገናኝ ኤጀንሲዎች ጋር በተያያዘ የወጣው 20/80 በሚል የሚታወቀው መመሪያ በፍጥነት ተግባር ላይ ይዋል የሚል ጥያቄ ለማቅረብም አስበን ነበር ብለዋል ፕሬዚደንቱ። ማንኛውም ኤጀንሲ ለድርጅቶች ሰራተኞችን ሲያቀርብ ኤጀንሲው ከቀጣሪው ድርጅት ከሚያገኘው ገቢ 20% ለራሱ 80% ደግሞ ለሰራተኛው እንዲሰጥ መመሪያው ያስገድዳል። አሁን ግን በመመሪያው መሰረት እየተፈጸመ አለመሆኑን ገልጿል። በሰላማዊ ሰልፉ ላይ መንግስት ግጭቶችን በሰላም ለመፍታት እያደረገ ላለው ጥረትም ድጋፋችንን ለመግለጽ አቅደን ነበር ያሉት አቶ ካሳሁን ፎሎ፣ ሆኖም ሰልፉ በአዲስ አበባ የሰላምና የጸጥታ አስተዳደር ቢሮ መከልከሉን ተናግረዋል።
ትላንት በሚዲያ የሰጣሁን መግለጫ አይተናል። ሌላ ጥያቄ ነው ይዛችሁ የምትወጡት። መንግስት የስራ ግብር ይቀንስ፣ እንደዚህ ያደርግ እያላችሁ ነው። ይሄ ከመሄዴ ጋር የሚገናኝ አይደለም። ስለዚህ ይሄን በአደባባይ ይዛችሁ በአደባባይ አታከብሩም፣ ይሄን ይዛችሁ የሚል ነው ለእኔ በስልክ የተናገሩት ማለት ነው።
በመስቀል አደባባይ ሊደረግ ታስቦ በነበረው ሰልፍ ላይ እስከ 100,000 ሰራተኞች ይሳተፋሉ የሚል ግምት እንደነበር የጠቀሱት አቶ ካሳሁን የጸጥታውን ሁኔታ ለመጠበቅ 4,000 አስተባባሪዎች ተዘጋጅተው እንደነበር አመልክቷል። በዚህ ጉዳይ ላይ የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮን አስተያየት ለማግኘት ያደረግነው ጥረት አልተሳካም። የአዲስ አበባ ፖሊስ በበኩሉ በዛሬው ዕለት በከተማዋ የላብ አደሮችን ቀን አስመልክቶ የሚደረግ ምንም አይነት የአደባባይ ሰልፍ እንደማይኖር በትናንትናው ዕለት አስታውቆ ነበር። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ይህ በእንዲህ እንዳለ በመላው ዓለም የሚገኙ የመብት ተሟጋቾችና ሰራተኞች ዓለም አቀፍ የሰራተኞች ቀን ሜይ ዴይ ዛሬ ሲያከብሩ የደሞዝ ጭማሪን፣ የሥራ ሰዓት መቀነስንና የተሻሉ የሥራ ሁኔታዎች መፈጠርን የተመለከቱ ጥያቄዎችን አንስተዋል። በኢንዶኔዥያ በዓመታዊው የሜይ ዴይ ሰልፍ ላይ በመዲናዋ ጃካርታ 50 ሺህ ሰራተኞች እንደሚሳተፉ የሰራተኛ ማህበራት አስታውቀዋል። ሰራተኞቹ እንደ አዲስ የወጣው የሥራ ፈጠራ ሕግ እንዲሻር ጠይቀዋል። የአገሪቱ ፕሬዝዳንት ጆኮ ዊዶዶ አዲሱን ሕግ ያወጡት የውጭ መዋለ ንዋይን ወደ ኢንዶኔዥያ ለመሳብ በሚል ነው። የሕጉ ነቃፊዎች ግን ሰራተኞችንና አካባቢን የሚጎዳ ለባለ ሀብቶችም ያደላ ነው ሲሉ ይተቹታል። በፊሊፒንስ ዋና ከተማ ማኒላ ሰራተኞች ባካሄዱት ሰልፍ መንግሥት ዝቅተኛ የሥራ ክፍያ መጠንን እንዲያሳድግና የሥራ ዋስትና እንዲያስጠብቅ ጠይቀዋል። ዓለም አቀፍ የሰራተኞች ቀን ሜይ ዴይ በሰልፍና በሰራተኞች መብት ላይ በሚያተኩሩ ሌሎች ክንውኖች በበርካታ ሀገራት ይከበራል። በሱዳን የተባበሩት መንግሥታት ድርጅት ተወካይ በአገሪቱ በመፋለም ላይ ያሉት ሁለት ወገኖች ውጊያውን አቁመው ወደ ሐቀኛ ውይይት እንዲገቡ በድጋሚ ጥሪ አድርገዋል። ውጊያው እየተጠናከረ በመምጣቱ ካርቱምን ለቀው ወደ ፖርት ሱዳን የሄዱት ቮልከር ፐርዝ የአገሪቱ ጦርና የፈጥኖ ደራሽ ኃይሉ ወኪሎች ለመጀመሪያ ጊዜ በሌላ አገር በአካል ተገናኝተው እንዲነጋገሩ ለማድረግ ጥረት በመደረግ ላይ ነው ብለዋል። በሱዳን የተመድ የሽግግር እገዛ ልዑክ መሪ የሆኑት ፐርዝ ሁለቱን ወገኖች በተደጋጋሚ በማነጋገር ላይ እንደሆኑ አስታውቀዋል። ወደ ግጭት ያመራውን ቅራኔ ለመፍታት ብቸኛው መፍትሄ ውይይት መሆኑን ፐርዝ ተናግረዋል። በደረሰባቸው ጥቃት፣ በአቅርቦትና በሰራተኛ እጥረት እንዲሁም በውሃና መብራት አለመኖር ብዙዎቹ ሆስፒታሎች ተዘግተዋል። ጥቂት የማይባሉ የረድኤት ድርጅቶች ሥራቸውን በማቆም ሠራተኞቻቸውን ከሱዳን በማስወጣታቸው የሰብአዊ ተራድኦ ሁኔታዎች እየተዳከሙና እየተመናመኑ መሄዳቸውን ቀጥለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጅቡቲ በሕገ ወጥ መንገድ ወደ ግዛቴ ገብተዋል ያለቻቸውን 3,000 የሚደርሱ ስደተኞችን መያዟንና ወደ መጡባቸው አገራት መልሳ እንደምትልካቸው ትናንት እሁድ አስታውቃለች። የአገር ውስጥ ጉዳይ ሚኒስትሩ ሳይድ ሐሰን በብሔራዊ ቴሌቪዥን ቀርበው በሰጡት መግለጫ የአፍሪካ ቀንዷ አገር ከአካባቢው በሚመጡ ስደተኞች ተጥለቅልቃለች ብለዋል። ባለፈው የፈረንጆች ዓመት ብቻ 222,000 ስደተኞች በሕገ ወጥ መንገድ መግባታቸውን ሚኒስትሩ አውስተዋል። 1 ሚሊዮን የሚሆን ሕዝብ ያላት ጅቡቲ ግጭትንና ረሃብን ሽሽት ከቀጠናው ሀገራት ለሚሰደዱ ፍልሰተኞች መተላለፊያ ነች። ትናንት እሁድ የተያዙትና 3,000 የሚደርሱት ስደተኞች በመኪና ተጭነው ወደ የመጡባቸው አገራት ተመልሰው እንደሚላኩ ሚኒስትሩ ገልጸው የሕዝባቸውን ደህንነት ለመጠበቅ አሰሳው በመላዋ ጅቡቲ እንደሚቀጥልም አስታውቀዋል። በኬንያ ኢየሱስን እንድታገኙ ተራቡ ተብሎ በቤተ ክርስቲያን መሪያቸው ከተነገራቸው በኋላ ከምግብ ታቅበውና ራሳቸው ለረሃብ ዳርገው የሞቱ ከመቶ በላይ ሰዎችን አስከሬን ባለሙያዎች በመመርመር ላይ ናቸው። ባለፉት 2 ሳምንታት ሻካሆላ በተባለው ደን ውስጥ ከመቶ በላይ አስክሬኖች የጅምላ መቃብር ተገኝተዋል። ጥቂት ሰዎች ከነ ሕይወታቸው ቢገኙም ወደ ሆስፒታል በመወሰድ ላይ ሳሉ ሕይወታቸው አልፏል። እስካሁን ከተገኙት አስክሬኖች ውስጥ የሚበዙት ሕፃናት መሆናቸው ታውቋል። የቀድሞ የታክሲ ሹፌር የነበረው የቤተ ክርስቲያኑ መሪ ፖል ማከንዚ ኢንቴንጌ በፖሊስ ቁጥጥር ስር የዋለ ሲሆን ከተያዘበት ጊዜ አንስቶ ምግብና ውሃ ለመቅመስ ፈቃደኛ አልሆነም። የሟቾቹን ዘመዶች ለመለየት የዘረመል ምርመራ በመደረግ ላይ መሆኑ ታውቋል። በአካባቢው ወደ 300 የሚሆኑ ሰዎች ደብዛቸው እንደጠፋ ሲነገር መቆየቱን የሮይተርስ ዘገባ አመልክቷል። የእስራኤል ሰራዊት በዌስት ባንክ በምትገኘው የአሪኮ ከተማ ዳርቻ ዛሬ ማለዳ ባደረሰው ጥቃት አንድ ፍልስጤማዊ ወጣት መገደሉን፣ በዚህም ሳቢያ በአንድ የስደተኞች መጠለያ ግጭት መከሰቱን የፍልስጤም የጤና ጥበቃ ባለሥልጣናት አስታውቀዋል። ጅብሪል ከማል የተባለው የ17 ዓመት ወጣት ጭንቅላቱን በጥይት ተመትቶ መሞቱን የፍልስጤም የጤና ጥበቃ ሚኒስቴር አስታውቋል። በደርዘን የሚቆጠሩ ፍልስጤማውያን የወጣቱን አስክሬን በመያዝ በያሪኮ ከተማ ሰልፍ አድርገዋል። ሌሎች 6 ሰዎች መቁሰላቸው ሲነገር፣ 3ቱ ለሕይወት አስጊ ሁኔታ ውስጥ መሆናቸውም ታውቋል። የእስራኤል ሰራዊት በበኩሉ ባወጣው መግለጫ አቃባት ጃብር በተባለው የስደተኞች መጠለያ በአባላቱ ላይ ተኩስ እንደተከፈተና አባላቱን በአጸፋው እንደተኮሱ አስታውቋል። በያሪኮ በተደረገው አሰሳ 17 ሰዎች መያያዛቸውንና መሳሪያዎችን መወረሳቸውን ሰራዊቱ ጨምሮ አስታውቋል። የያሪኮ ገዢ የሆኑት ጂሃድ አልሐሳል የእስራኤል መንግሥት ተጠያቂ መሆን አለበት ብለዋል። ካለፈው ጥር ወር ወዲህ ብቻ ከ90 በላይ ፍልስጤማውያንና 19 የእስራኤል ወታደሮችና የውጭ አገር ዜጎች መገደላቸው ታውቋል። በመጨረሻም አድማጮች በደቡብ አፍሪካ በሀገሪቱ የመጀመሪያ ነው የተባለለትን ሰዎችን የማቀፍ አገልግሎት የሚሰጡ የንግድ ቤቶች በመስፋፋት ላይ ይገኛሉ። አገሪቱን በከባድ የመታው የኮቪድ-19 ወረርሽኝና አገሪቱ ውስጥ ባለው የኢኮኖሚ ችግር ምክንያት ሰዎች የብቸኝነት ስሜት እያጠቃቸው በመሆኑ የመታቀፍ አገልግሎቱ መስፋፋቱን ባለሙያዎች ይናገራሉ። የቪኦኤው ዛሂር ቃሲም ከጆሃንስበርግ እንደዘገበው አንዳንዶች ጉዳዩ ግራብ ያጋባቸውም የመታቀፍ አገልግሎቱ ግን ታዋቂነትን እያገኘና እየተስፋፋ ነው። ፕሮከድሊንግ የተባለ የማቀፍ አገልግሎት ኩባንያ ባለቤት ለቪኦኤ እንዳሉት ስራው ገንዘብ ለማግኘት የሚፈጸም ቢሆንም ዋናው ጉዳይ ግን ኡቡንቱ ወይም ወንድማማችነትን የሚያበረታታውንና ለሌሎች የሰብአዊነትን ማሳየትን የሚያበረታታውን አፍሪካዊ እሴት ማጎልበት ነው ብለዋል። በአሜሪካ ሙያዊ የመታቀፍ ህክምና አገልግሎት መስጠት የተለመደ ነው። እንዲህ አይነቱ ህክምና የኡቡንቱን እሴት ያበለጽጋል ሲሉ የስነ ልቦና ባለሙያዋ የሆኑት አኔሊ ሲሲዋና ለቪኦኤ ተናግረዋል። አድማጮች ለምሽቱ ያዝነው ዜና በዚህ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ሚያዝያ 23 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የቀጥታ ምስልና ድምጽ አቀናባሪው ደግሞ ባባት ነው። የዌብና ማህበራዊ ጉዳዮች አቀናባሪያችን አባየው ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። ወደ ቀዳሚው የዕለቱ አብይ ርዕስም ሆነ ሌሎች ዘገባዎች ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እንበል።
ኩላሊት እንግዲህ ከስራዎቹ መካከል ታችን ውስጥ አላስፈላጊ የሆኑ ኬሚካሎች የሚወገዱበት አንዱ የኩላሊት ስራ ነው። በዛ ሂደት ላይ የተለያዩ ኬሚካሎች ከሰውነት ይወጣሉ። ከነዛ ኬሚካሎች አብዛኛው ካልሽየም የሚባል ኬሚካል አለ፣ ኦክሳሌት የሚባል ኬሚካል አለ እና ፎስፌት የሚባሉ የተለያዩ ኬሚካሎች አሉ። በዋናነት ጠጠሮቹ የሚይዙት ኬሚካል ብዙ ሰው ያለው አይነት ጠጠር ማለት ካልሽየም ፎስፌት ወይም ደግሞ ካልሽየም ኦክሳሌት የሚባሉ እነዚህ ኬሚካሎች ናቸው።
ጠጠር ጉዳዩ በልማድ የኩላሊት ጠጠር በመባል የሚታወቀው የህመም አይነት የሰማችኋቸው ደግሞ የኩላሊት ቀዶ ህክምና ባለሙያና በአዲስ አበባ ዩኒቨርሲቲው በአዲስ አበባው የቅዱስ ጳውሎስ ሚሊኒየም ህክምና ኮሌጅ ረዳት ፕሮፌሰሩ ዶክተር ሰይድ መሐመድ ናቸው። ሁለት የፕሮግራሙ ተከታታዮች ባደረሱን ጥያቄዎች መነሻነት ባደረግነው ቃለ ምልልስ ከሰጡን የተወሰደው ነው የሰማችሁት። በሁለተኛው አጋማሽ ተመልሶ ይመጣሉ፣ ጠብቋቸው። አሁን ወደ ቀዳሚው ዘገባ። በኢትዮጵያ ጉዳይ ቀደም ብዬ በመግቢያው የጠቆምኳቸው ወይም በመግቢያው አስተዋወቅኳቸው ዘገባዎች በአብይ ርዕስና በተከታዩ ዘገባ ይቀርባሉ፣ ተከታትለው። ከዚያ በፊት ግን አሁን በቀጥታ እንደተጠናከሩ እንመለሳለን። አሁን ወደ ሱዳን ጉዳይ ነው የሚወስደን ቀዳሚው። በሱዳን የሚገኙ ኢትዮጵያውያን ስደተኞች የኢትዮጵያ መንግስት ይድረስልን ሲሉ ተማጸኑ። የሰሜን ኢትዮጵያ ጦርነት ከሁለት አመታት በፊት ሲቀሰቀስ ከትግራይ ወደ ሱዳን የተሰደዱት ኢትዮጵያውያን በሱዳን በተፋፋመው ግጭት ሳቢያ ችግር ላይ በመውደቃችን መንግስት ወደ አገራችን ይመልሰን ሲሉ ነው ጥያቄያቸውን ያሰሙት። በምስራቅ ሱዳን ኡምራኩባ መጠለያ ጣቢያ የሚገኙ ስደተኞች ለአሜሪካ ድምጽ በስልክ እንደገለጹት የሱዳን ግጭት ከተጀመረ በኋላ ሁሉም ግልጋሎቶች ተቋርጠውባቸዋል። የስደተኞቹ ማህበራዊ ጉዳይ አስተባባሪ መምህር አሉላ ወልደ ጊዮርጊስ የሱዳን ግጭት መጀመሩን ተከትሎ በመጠለያ ጣቢያው አገልግሎት ሲሰጡ የነበሩ የሰብአዊ ድርጅቶች ለቀው መውጣታቸውን አመልክተዋል። በዚህም ሳቢያ ቀድሞም ችግር የነበረበት የአገልግሎት አቅርቦት በሙሉ መቋረጡንና የጸጥታ ችግሩን በመባባስ ላይ መሆኑን ነው ያመለከቱት። መምህር አሉላን ጨምሮ ለአሜሪካ ድምጽ አስተያየት የሰጡ ስደተኞች የኢትዮጵያ መንግስት በአስቸኳይ እንዲደርስላቸው ነው የተማጸኑት። ገብረ ሚካኤል ገብረ መድን ተከታትሎታል።
ወይዘሮ አብርሁ ንጉሰ በምስራቅ ሱዳን ኡምራኩባ በሚባል የስደተኞች መጠለያ ጣቢያ ከሚኖሩት ስደተኞች አንዷ ናቸው። የሰሜን ኢትዮጵያው ጦርነት ከሁለት ዓመት በፊት ሲጀመር ከሑመራ ወደ ሱዳን መሰደዳቸውን ይናገራሉ። መድረሻ ባጣን ጊዜ መጠጊያችን በሆነችው ሱዳን ውስጥ አሁን ግጭት በመቀስቀሱ ተመልሰን ችግር ላይ ወድቀናል ይላሉ።
እኛ ከትግራይ ተፈናቅለን የመጣን ችግር ላይ ያለን ወደን አይደለም ኩናት ጠልፈን ነው ወደዚህ ተሰደደን የመጣን። ኩናት ነው ያባረረን ከሀገራችን። እዚህ የተጠጋንበት ቦታ ደግሞ እንደገና ኩናት ስላጋጠመ ህዝቡ ተሸግሮ ምንበላው ምንጠጣው አጥተን የህክምና አገልግሎት ተቋርጠዋል። ችግር ላይ ወድቀናል። እርዳታ የሚሰጠን የለን። ችግር ያለው ወደ ሞት ተዳርጎ ነው። እስከ ሞት ደርሰን ያለን። በጭንቀት እንኳን የነበረን የእምሮ ጭንቀት ነበረን። በፊትም የእምሮ የነርቭ የተለያየ በሽታ ያለው ሰው የከፋ ሁኔታ ነው ወድቀን ያለ።
በዚሁ የመጠለያ ጣቢያ የማህበራዊ ጉዳዮች አስተባባሪ የሆኑት መምህር አሉላ ወልደ ጊዮርጊስ በኡምራ ኩባ መጠለያ ጣቢያ ከ17000 በላይ ስደተኞች መኖራቸውን ጠቅሰው በሱዳን የግጭቱን መቀስቀስ ተከትሎ 15 የእርዳታ ድርጅቶች መጠለያ ጣቢያውን ለቀው በመውጣታቸው ስደተኞች ለችግር መጋለጣቸውን አመልክቷል።
ከዚህ በፊት ደና ነበር። ምክንያቱ እዚህ ነበሩ ኦርጋናይዜሽን እዚህ ነበሩ በጣም ብዙ ስራ እየሰሩ ነበር። አሁን ግን ችግሩ ከጋጠመ 2 ሳምንት ሞልቶናል። በውሃ በምግብ በጸጥታም ራሱ አሁን በቀን አንድ ቧንቧ ግማሽ ሰዓት ነው የምትከፈተው። ከዛ በኋላ ትዘጋለች። ሰው ሳይደርሰው ትዘጋለች። እዛ አካባቢ ደግሞ የተፈጥሮ ውሃ የለም።
ሌላው አስተያየት ሰጪ አቶ ገብረአብ ተኸስተ በመጠለያ ጣቢያው የነበሩት አገልግሎቶች በመቋረጣቸውና የደህንነት ስጋቱም እያየለ በመምጣቱ የኢትዮጵያ መንግስት እንዲደርስላቸው ተማጽነዋል።
የፌደራል መንግስትና የጊዜያዊ መስተዳደር የክልል ትግራይ ተስማምቶ በዩኤን ቢኒሻር ሆኖ ተስማምቶ ወደ ቦታው እንዲመለሰው ህዝቡ ወደ ነበረበት ወደ ሀገሩ እንዲመለስ እዚህ እንዲሰራለት ነው የሚና ተሳስ።
ወይዘሮ አብርሁ ንጉሰም ሁኔታው እየተባባሰ በመምጣቱና የክረምት ወቅትን በመቃረቡ መንግስት ችግራችንን ተመልክቶ እንዲረዳን ጥሪ እናቀርባለን ብለዋል።
የፌደራል መንግስት ወደ ሀገራችን እንዲመለሰን በእኛ ሁሉ ትኩረት እንዲያደርግ ነው ጥሪያችን። እናንተ እንድታስተላልፉልን የምንፈልገው ይሄ ነው። በጣም ችግር ላይ ወድቀን እንዳለን ህዝቡ ማየት እንዳለበት ፌደራል መንግስትም የትግራይ መንግስትን ተባብሮ ወደ ሀገራችን ሰላም ሆኖ በሰላም መንገድ ለእኛ እንዲተባበረን እንዲያድነን ነው ጥሪን የምንነግራችሁ። ይሄ ክረምት እየደረሰ ነው። የባሰ ችግሩ እየተባባሰ ነው የሚሄደው። መጥለያ የለንም። ምንበላው የለን። መጥለያ የለን። ሜዳ ላይ ነው ወድቀን ያለን። ቶሎ እንዲደርስልን መንግስታችን እንድታስተላልፉልን እንድትተባበሩን ነው ጥሪያችን የምናቀርበው።
በዚህ በአስቸጋሪ ጊዜ ዓለም አቀፉ ማህበረሰብም ሊያስበን ይገባል ያሉት ደግሞ መምህር አሉላ ናቸው።
እነዛ ኦርጋናይዜሽኖች እየተቋቋሩ ቶሎ ብሎ ስራቸው ቢጀምሩ ወይም የሚመለከተው አካል እነዚህ ኦርጋናይዜሽኖች እነዚህ ድርጅቶች በአጭር ጊዜ ተመልሶ ግልጋሎት እንዲጀምርልን የምንፈልገው ማለት ነው። የኛ መንግስት የፌደራል መንግስት ከትግራይ መንግስት ተነጋግሮ በአጭር ጊዜ ስልህ በወር ምናምን ሳይሆን በቃ እኛ የምንፈልገው በዚህ ሳምንትም ቢሆን በቃ ሌላ ይቅር እዛ ቦርዱ ውሃው ያለው ቦርድ አካባቢ ያደረሰን።
በስደተኞቹ ጥያቄ ዙሪያ የውጭ ጉዳይ ሚኒስቴርን አስተያየት ለማግኘት ያደረግነው ጥረት አልተሳካም። ሆኖም የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም ባለፈው ሳምንት በሰጡት መግለጫ በሱዳን የሁለቱ ተፋላሚ ኃይሎች ውጊያ ከጀመሩበት ጊዜ አንስቶ በመቶዎች የሚቆጠሩ ኢትዮጵያውያንና የሌሎች ሀገራት ዜጎች ከሱዳን እንዲወጡ ኢትዮጵያ ድጋፍ ማድረጓን ተናግረዋል። ለዚሁ ጉዳይ የተቋቋመ የመንግስት ግብረ ኃይል በድንበር አካባቢ ተሰማርቶ እየሰራ መሆኑንም ተናግረዋል። ይህ እንቅስቃሴ በሰሜን ኢትዮጵያው ጦርነት ምክንያት ከትግራይ ተሰደው በሱዳን መጠለያ ጣቢያዎች ያሉትን ዜጎች የሚያካትት ስለመሆኑ ግን የታወቀ ነገር የለም። በምስራቅ ሱዳን ባሉት የቱናይድባህ እና ኡምራ ኩባ መጠለያ ጣቢያዎች ከትግራይ የተሰደዱ ከ60000 በላይ ስደተኞች እንደሚኖሩ ይገመታል። ሱዳን እነዚህን ጨምሮ ከ1.1 ሚሊዮን በላይ ስደተኞችን እንዳስጠጋች የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር መረጃ ያሳያል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። ክብራትና ክብራን አድማጭ ተመልካቾቻችን ቀደም ብዬ ያስተዋወቅኩት የዕለቱ አቢርስ ደርሶናል። በቀጥታ ወደዚያ ነው የምናምራው። የኢትዮጵያ ፌዴራል ፖሊስ የጸጥታና ደህንነት የጋራ ግብረ ኃይል በቁጥጥር ስር እንዳዋላቸው ገልጾ ስማቸውንና ምስላቸውን ይፋ ካደረጋቸው ተጠርጣሪ ካላቸው የሚበዙቱ ሁከትና ብጥብጥ በመፍጠር ወንጀል፣ የተወሰኑቱ ደግሞ በግብር ሽብር ተጠርጥረዋል ተብለው በፍርድ ቤት ጉዳያቸውን ሲከታተሉ የነበሩ ናቸው። በተመሳሳይ ወንጀል ድርጊት ከተጠረጠሩ ግለሰቦች መካከል የዋስ መብታቸው ከተፈቀደላቸው በኋላ በግብረ ሽብር አዲስ ክስ የተከፈተባቸው መኖራቸውን ከጠበቆቻቸው አንዱ የሕግ አማካሪና ጠበቃ ሰለሞን ገዛኸኝ ሲገልጡ የሌሎቹ ተጠርጣሪዎች ጉዳይ ወደዚሁ ክስ ሊቀየር እንደሚችልም ጠቁመዋል። ለሽብር ተልኮ በህቡ አደረጃጀት ውስጥ ተገኝተዋል ከተባሉ ታዋቂ ግለሰቦች መካከል አቶ ለደቱ አያሌውና ከሀገር ውጪ የሚኖሩ ወይም የሚገኙ የብዙሃን መገናኛ ባለሙያዎችም የተጠቀሱ ሲሆን ወደ ሀገር ቤት ተላልፈው እንዲሰጡት ከዓለም አቀፍ የህግ አካል ጋር እየሰራሁ ነው ሲል ግብረ ኃይሉ አስታውቋል። ኬኔዲ አባተ ዝርዝሩን ይዟል።
የጸጥታና ደህንነት የጋራ ግብረ ኃይል ትናንት ሚያዝያ 22 ቀን 2015 ዓ.ም ለብዙሃን መገናኛ በላከው መግለጫ በቁጥጥር ስር አዋልኋቸው ያላቸው 47 ተጠርጣሪዎች በህቡ አደረጃጀት ውስጥ ሲንቀሳቀሱና የሽብር ተግባር ሲፈጽሙ የተገኙ ናቸው ብሏል። በርካታ የነፍስ ወከፍና የቡድን መሳሪያዎች፣ ቦምቦችና ተቀጣጣይ ፈንጂዎች እንዲሁም የሳተላይት መገናኛ መሳሪያዎችና የተለያዩ መረጃዎችን የያዙ ላፕቶፖችም ከተጠርጣሪዎቹ ጋራ በቁጥጥር ስር እንደዋሉ ጠቅሷል። ተጠርጣሪዎቹ የአማራ ክልል ከፍተኛ አመራሮችን የግድያ ኢላማ በማድረግ ህገ መንግስታዊ ስርዓቱን በኃይል በመናድ የክልሉን መንግስታዊ መዋቅር በመቆጣጠር የፌደራል መንግስትን ለመጣል በሀገር ውስጥና በውጭ ሀገራት ተደራጅተውና ተቀናጅተው በህቡ ሲንቀሳቀሱ ተደርሶባቸዋል ሲል መግለጫው አትቷል። ጽንፈኛ ኃይሎች ያላቸውን አካላት የፖለቲካ፣ የወታደራዊ፣ የኢንተለጀንስ፣ የፋይናንስና የሚዲያ ክንፍ የሚመራው ዶክተር ወንዶሰን አሰፋ የተባለ ግለሰብ መሆኑን ግብረ ኃይሉ ገልጿል። ሰሞኑን ለተፈጸመው የብልጽግና ፓርቲ ስራ አስፈጻሚ አባልና የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ግርማ የሽጥላና የስራ ባልደረቦቻቸው ሞት በህቡ እንደሚንቀሳቀስ የገለጸውን አካል ተጠያቂ አድርጓል። መግለጫው አያይዞም የጽንፈኛ ኃይሉ ታጣቂ መሪዎች ሲል የገለጻቸው በለጠ ሸጋውና ምህረት ወዳጆ ወይም በቅጽል ስሙ ምሬ ወዳጆንና ግብረአበሮቻቸው ያላቸውን በግድያ ድርጊቱ ተጠያቂ አድርጓል። መግለጫው በመቀጠልም የነዚህ ጽንፈኛ ኃይሎች የሚዲያና ፕሮፓጋንዳ ክንፍ የሚመራው መስከረም አበራ በተባለች ግለሰብ ነው ብሏል። ግብረ ኃይሉ 47 ተጠርጣሪዎችን መያዙን ቢገልጽም በፎቶግራፍ አስደግፎ የዘረዘራቸው ግን 42 ናቸው። ከነዚህ መካከል አንዱ በዋስትና መለቀቁን የገለጹት ጠበቃና የህግ አማካሪ ሰለሞን ገዛኸኝ ሌሎቹ በስድስት ምድብ ተከፍለው ጉዳያቸውን በፍርድ ቤት እየተከታተሉ መሆናቸውን ተናግረዋል።
እስካሁን ባለው ሁኔታ ሁለተኛ ክስ ላይ ያለው አንዱ ክስ ሁከትና ብጥብጥ ነው። ሁለተኛ ክስ የሽብር ክስ ነው። አቶ ክርማሽ ጥላ ከተገደሉ በኋላ ባወጣው እንትን ላይ ግን በሽብር ወንጀል ተጠርጥረው በቁጥጥር ስር ዋሉ ነው ያለው። በሽብርም የተከሰሱትንም በሁከትና ብጥብጥ የተከሰሱትን በሽብር ብሎ ነው የወጡት። አርባ ሁለቱ የሚገርመው እንትን አለልኝ ተፈቷል። ጠበቃ ድርጅ የለም ዝም ብለው ግን አካሰብቷል እዚህ ላይ። ስለዚህ 41 ናቸው ማለት ነው። አሁን ያለውን የምርመራ ሂደት ስናይ ግን በሁለት ጎራ የተከፈለ ክስ ነው ያለው። ሁከትና ብጥብጥ ጋዜጠኛ መስከረም አበራ ብቻዋን ነው የቀረበችው። አንድ ምድብ አንድ ጊዜ ቀጠሮ ነው። ሌላው ምድብ የነ ረዳት ፕሮፌሰር ሲሳይ ብቻው ነው ፕሮፌሰር ማረጉ ያሉበት። ሶስተኛው ምድብ እነ ሰይፈ ተስፋዬ የሚባሉ ያሉበት ነው። በሰይፈ ተስፋዬ ወደ 78 ተጠርጣሪዎች አሉ። አራተኛው ምድብ እነ ዶክተር አሰፋ ኪዳኔ ያሉበት ምድብ ነው። ከዛ እነ ጋዜጠኛ ዳሽ በላሸው፣ አሁን መጨረሻ ላይ ደግሞ እነ ዶክተር ወንደሰን። ከዚህ ውስጥ በሽብር የተከሰሱት አሁን እነ ቴዎድሮስ ጋዜጠኛ ቴዎድሮስ እና ዶክተር ወንደሰን
የእነሱ ምድብ ማለት ነው።
ሁለቱ ናቸው ሽብር ቴዎድሮስ ስለተቀየረ ማለት ነው። ሌሎቹ ግን መስከረም አበራ ጋዜጠኛ መስከረም አበራ አንድ ችሎት በሁከትና ብጥብጥ፣ እነ ዶክተር አሰፋ ኪዳኔ በአንድ ምድብ ሁከትና ብጥብጥ ሁለት፣ እነ ረዳት ፕሮፌሰር ሲሳይ አውግቸው አንድ ምድብ ሁከትና ብጥብጥ ሶስት፣ እነ ሰይፈ ተስፋዬ አንድ ምድብ ሁከትና ብጥብጥ አራት ሁከትና ብጥብጥ ማለት ነው።
ሁከትና ብጥብጥ በመፍጠር ወንጀል ተጠርጥረው ጉዳያቸውን ሲከታተሉ የነበሩት የዩቲዩብ መገናኛ ዘዴ ባለሙያዎች ዳዊት በጋሻውና ቴዎድሮስ አስፋው ዋስትና ከተፈቀደላቸው በኋላ በሽብር አዲስ የክስ መዝገብ እንደተከፈተባቸው የገለጹት ጠበቃው የሌሎቹም የክስ ሂደት ወደዚሁ ሊያመራ እንደሚችል ግምታቸውን አስቀምጠዋል።
እንግዲህ አሁን ካለው ሁኔታ አሁን ለምሳሌ የነ ቴዎድሮስና የነ ዳዊት በጋሻው ክስ እነ ፕሮፌሰር ረዳት ፕሮፌሰር ሲሳይ ግጭው የተከሰሱት አይነት ክስ ነው። የሁከትና ብጥብጥ በመፍጠር ህገ መንግስታዊና ህገ መንግስታዊ ስርዓት ለመናድ በማሰብ የአማራ ክልል ባለስልጣኖችን ለመግደል በሚለው ክስ አንድ አይነት ክስ ነበር የሁለቱ። እንግዲህ እኔ ከዚህ መጠረጠረው ምንድን ነው አሁን ምናልባት እነዚህ እነ ቴዎድሮስ ዋስትና ተፈቅዶላቸው ሁለተኛው ክስ እንደመጣባቸው ሁሉ 20 ሺህ ብር ዋስ ተፈቅዶላቸው ነው። እንደገና 20 ሺህ ብር ዋስ ከግባይ ድረስ ይሄዳል። ይዋይን ከጠና በኋላ ነው ጋዜጠኛ ቴዎድሮስን አስፋ
ና የደህንነት የጋራ ግብረ ኃይል በትናንቱ መግለጫው በሀገር ውስጥ በቁጥጥር ስር ከዋሉና በፍለጋ ላይ ከሚገኙ የሽብር ወንጀል ተጠርጣሪዎች በተጨማሪ ከተለያዩ የውጭ ሀገራት ደግሞ ከኢትዮ 360 እና መረጃ ቲቪ ሀብታሙ አያሌው ምናላቸው ስማቸው ብሩክ ይባስና ኢየሩሳሌም ተክለጻዲቅ በተጨማሪም ዘመድኩን በቀለና ልደቱ አያሌው ከአንከር ሚዲያ ደግሞ መሳይ መኮንን እንዲሁም ሌሎች ግለሰቦች የህቡ አደረጃጀቱ አባላት መሆናቸው በመርመራ ተረጋግጧል ሲል ገልጿል። የሽብር ኃይሎች ሲል የገለጻቸውን እነዚህን ግለሰቦች ከሚኖሩባቸው ሀገራት በአለም አቀፍ የፖሊስ ድርጅት ወይም ኢንተርፖል እንዲሁም እነሱ ከሚኖሩባቸው ሀገራት መንግስታት የጸጥታና የደህንነት ተቋማት ጋር በተመሰረቱ የትብብር ማዕቀፎች አማካይነት ወደ ሀገር ቤት ተላልፈው እንዲሰጡና በህግ እንዲጠየቁ እየሰራው ነው በማለትም አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከነዲና መሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ተከታዩም ከዚሁ ርዕስ ጋር ያቆየናል። ለሽብር ተልእኮ በህቡ አደረጃጀት ውስጥ ተገኝተዋል ከተባሉት ታዋቂ ግለሰቦች መካከል አቶ ልደቱ አያሌውና ከሀገር ውጭ ያሉ የብዙሃን መገናኛ ሰዎችም የተጠቀሱ ሲሆን ኤደን ገረሞ ታዋቂውን የፖለቲካ ሰው አቶ ልደቱ አያሌውንና የኢትዮ 360 የስራ ሂደት ዋና ስራ አስኪያጅ አቶ ሀብታሙ አያሌውን አነጋግራ ተከታዩን አቀናብራለች።
ከዚሁ የጋራ ግብረ ኃይሉ መግለጫ ጋር በተያያዘ ከኢትዮጵያ ለህክምና እንደመጡና እዚህ ዩናይትድ ስቴትስ ውስጥ እንደሚገኙ የገለጹልን ታዋቂ ፖለቲከኛ አቶ ልደቱ አያሌው ለሽብር ተልእኮ በህቡ አደረጃጀት ውስጥ ተገኝቷል በሚል በኢትዮጵያ የጸጥታና ደህንነት የጋራ ግብረ ኃይል እንደሚፈለጉ የወጣውን መግለጫ አስመልክቶ ከአሜሪካ ድምጽ ተጠይቀው እድሜ ልካቸውን ሲታገሉለት ከነበረው የሰላማዊ ትግል አቋማቸው ጋር በእጅጉ የተጻረረ ወንጀላ እንደሆነ ተናግረዋል።
ሁለት አይነት ነገር ነው። በአንድ በኩል አልተበኩም ያልተበኩ ለምንድን ነው እኔ እድሜ ልኬን የታገልኩትን ታወቅበት የሰላማዊ ትግል ነው። ምንም አይነት የኃይል አማራጭም አልደግፍም። እንኳንስ ሽብርተኝነትም
ትግልን አልደግፍም። እሱም ባለመደገፍ ብቻ ሳይሆን በበቃውም ነው የሚታወቀው። ከዛም አልፎ ኤኒ የኃይል አማራጭ አብዮትም ጭምር የምቃወም ሰው ነኝ እና የፖለቲካ ትግል በሰላማዊ መንገድ ብቻ መካሄድ አለበት፣ የኃይል አማራጭ በሩ መዘጋት አለበት ብዬ ማምን ሰው ነኝ። ይሄ የእኔ ብራንድ ነው ማለት እችላለሁ። እና ብዙ ዋጋ የከፈልኩበት የምታወቅበት እና የምታመንበት አስተሳሰብ ነው። ስለዚህ እኔን በሽብርተኝነት ይከሳሉ ብዬ አልጠበቅኩም ነበረ። ምክንያቱም እንኳንስ ሌላውን ህብረተሰብ የራሳቸውን አባላት እና ደጋፊ እንደዚህ ብሎ ማሳመን አይቻልም። ስለዚህ ከራሳቸው ጥቅምና ፍላጎት አንጻር ቢያንስ እኔን እንዲህ አይነት ነገር ውስጥ ያካትታሉ እምነት አልነበረኝም በአንድ በኩል። በሌላ በኩል ደግሞ ብዙም ያልተደነቅኩበት ወይም ያልጠበቅኩት አይደለም የምለው ደግሞ ይሄ መንግስት ኤኒቲንግ ሊያደርግ ይችላል የሚል እምነት አለ። ምንም አያደርገውም ብዬ የማልገምተው ነገር የለም። ምክንያቱም የሚሰራውን የሚያውቅ መንግስት አይደለም። ስለዚህ ማንኛውንም ነገር ሊያደርግ ይችላል የሚል እምነት ስላለኝ በሌላ በኩል አልጠበቅኩትም ማለት አልችልም። አልደነቀኝም ማድረጉ እንደዚህ። ምክንያቱም የሚሰራውን የማያውቅ መንግስት መሆኑን ጠንቅቄ አውቃለሁ። ይህን ደግሞ በተደጋጋሚ ስናገር የነበረው በዚህ መልኩ ነው የማየው።
በተመሳሳይ በዚህ ዝርዝር ውስጥ በሽብር ወንጀል እንደሚፈለጉ ስማቸው የሰፈረው ደግሞ የኢትዮ 360 ሚዲያ የስራ ሂደት ዋና ስራ አስኪያጅ አቶ ሀብታሙ አያሌው መንግስት የሀሳብ ነጻነትን ለመጋፋትና ከሱ በተቃራኒ የሆኑ ሀሳቦችን የሚያንጸባርቁ መገናኛ ብዙሃን ላይ ጫና ለማድረግ የተጠቀመው መንገድ ነው ሲሉ ክሱን አጣጥለውታል።
አይተነዋል ያወጡትን መግለጫ። በጥቅሉ ሀሳብን በነጻነት የመግለጽ መብት ላይ የተከፈተ ጦርነት ነው። እንዱን ወስደው ከዚህ ኮንቴክስት አንጻር በሀገር ውስጥ በውጭም ሐሳብን በነጻነት በመግለጽ መንግስትን የሚተች የሚያጋልጥ ማንኛውንም ማካል በዘመቻ የማሰር እርምጃ ውስጥ ገብተዋል። ይሄ የተቃጣው ሐሳብን በነጻነት ኢታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላም በይፋ ተረኛ ነን፣ ተረኝነት ደግሞ ትክክል ነው ብለው የሚያምኑ ናቸው። ጠቅላይ ሚኒስትሩም በባሌ ንግግራቸው እንደሰማን እኛ እንበላለን የሚል ንግግርና በማናቸው መልኩ እያሸነፍን እየቀጣን ሄዳለን የሚል አቋም ነው ያንጸባረቁት። ይህን ተከትሎ የሚዲያ ሞኖፖሊ በኢትዮጵያውያንና በአማራዎች ተይዟል የሚል የሚያራምዱት አቋማል በአንድ ብሔረሰብ አባላት ላይ ያነጣጠረ በብሔረሰባዊ ማንነት አማራ የሆኑ በየትኛውም በውጭም በውስጥም ሚዲያ ላይ የሚሰሩትን ለቅሞ ማሰር፣ ማስተደድ፣ የሚዲያዎቹ ንብረት በጠራራ ፀሐይ ማዘረፍ፣ አፍኖ መሰወር ወዘተረፈ እነዚህ አደባባይ ላይ ያሉ ሀቅ አደባባይ ላይ ያለ ሀቅ ነው። ያንን መሰረት ያደረገ ነው። ሶስተኛው አማራ ሕዝብ ላይ በተሟላ ሁኔታ ትግራይ ላይ እንዳደረጉት ሁሉ ኦፕሬሽን እንሰራለን፣ ለአራት ኪሎ የሚያስቸግረን አንድም አካል እንዳይኖር የሚል ዘመቻ መክፈትና እያንዳንዱ አርሶ አደር በሬዎች ሽጦ የገዛውን መሳሪያ መንጠቅ ይፈልጋሉ፣ ትጥቅ አስፈትተን ለእኛ የገበረ ማድረግ አለብን የሚል ትግራይን ወደ በሻሻ ቀይረናታል ባሉት መልኩ ባህር ዳርን የሚል ስቴትመንት ለመስጠት የተቻኮሉ በመሆናቸው ያንን ሊያጋልጥ ሊተች የሚችል ሚዲያል የማሳደድ ዘመቻ አካል አድርጌ ነው የምወስደው። በእኛ በኩል እንደዛ ነው የሚሰማ።
የጸጥታና ደህንነት የጋራ ግብረ ኃይል ባወጣው መግለጫ ግለሰቦቹ ሀሰተኛ ወሬዎችን በመንዛት እና በመፍጠር እንዲሁም ደግሞ ከፍተኛ የሽብር ፕሮፓጋንዳ በመንዛት ህዝቡን በብሔርና በሃይማኖት በመከፋፈል በማጋጨት የክልልና የፌዴራል መንግስትን በኃይል ለመጣል በህቡዕ ተደራጅተው እየሰሩ ናቸው ሲል አስፍሯል። አቶ ልደቱ በዚህ መልኩ ለሽብር ተልእኮ በህቡዕ አደረጃጀት ውስጥ ተገኝቷል የሚለውን ክስ ፍጹም እንደማይቀበሉት ገልጸዋል።
እና አንድም ቀን ህዝብን ከህዝብ የሚያጋጭ የኃይል አማራጭን እንደ አማራጭ የሚያቀርብ አስተሳሰብ ኖሮኝ አያውቅም። ስለዚህ እንዲህ አይነት አደረጃጀት ውስጥ ልሳተፍ አልችልም። እኔንም ተሳታፊ እንደሆነ የሚጋብዘኝ አካል ይኖራል ብዬ አላውቅም። ምክንያቱም በህዝብ ደረጃ የሚታወቅ ነው አቋሚ እና አሁን አብዛኛዎቹም በዚህ ክስ ውስጥ ከኔ ጋር የተካተቱትን ሰዎች በስምም በአካልም አላውቃቸው፣ በስልክ እንኳን አነጋግሬያቸውም አላውቅም። እንደው ሌላው ተተሽው አሁን የእንቅስቃሴው መሪ ናቸው ተብሎ የተከሰሱትን ሁለት ሰዎች ብትጠቅሽ ይሄ ዶክተር ወንዶሰን የሚባለውን ሰው ለመጀመሪያ ጊዜ ይሄ የሰላም ስምምነቱ ተፈርሞ የአማራ ኃይሎች መደራደር እንፈልጋለን ብለው አራት ሰዎች ተመርጠው ነበር። ከተመረጡት ሰዎች ውስጥ አንዱ እሱ ሆኖ መገናኛ ብዙሃን ላይ ሳየው ነው ስሙን እንኳን ለመጀመሪያ ጊዜ የሰማሁት። ከዚህ ሰውዬ ጋራ በአካል ተገናኝተን አናውቅም፣ በስልክም አውርተን አናውቅም፣ ትውውቅም የለንም። መስከረም አበራ በስልክ እንተዋወቃለን፣ ግን በፖለቲካ አመለካከታችን ስለማንግባባ በቅርብ ጊዜ ራሱ የዛሬ አራት ወር አምስት ወር ገደማ ይመስለኛል ክርክር ሁሉ አካሂደናል በመገናኛ ብዙሃን ህዝቡ ያዳምጠው የነበረ ነው። እና እኔ በአገርም ደረጃ ይሁን በአማራ ደረጃ ምንም አይነት የኃይል አማራጭን የምደግፍ ሰው አይደለሁም፣ የማወግዝ ሰው ነኝ። ስለዚህ የእንዲህ አይነት ህወሓት አደረጃጀት አካል ልሆን አልችልም። ይሄ በመፍራት ተጠያቂነትን በመፍራት ወይም ይደርስብኛል ብዬ የምፈራው አደጋ ስላለ አይደለም፣ እምነቴ ስላልሆነ ማላምንበት ለኢትዮጵያ አይጠቅምም ብዬ ስለማምን እና አሁንም ቢሆን ህዝቡ ሊረዳው የሚገባው ጉዳይ በምንም ተአምር እኔ የኃይል አማራጭ ደጋፊ ነው። ከአሁን በኋላ የኢትዮጵያ ትግል መካሄድ ያለበት ሰላማዊና ህጋዊ በሆነ መንገድ ነው። ያን በማድረግ ደግሞ ህዝብ የሚፈልገውን ነገር ማስተካከል ይችላል የሚል በጣም ጠንካራ እምነት ነው ያለው።
አቶ ሀብታሙ አያሌው ግጭት በመቀስቀስና ሀሰተኛ ወሬዎችን በመንዛት የሚለው ክስ ከመንግስቱ ወገን በቆምንባቸው ጊዜያቶች በሙሉ በተቃራኒው የምንጠራበት ነው ያሉ ሲሆን እስካሁን ድረስ ስህተቶች በመረጃ ከማጋለጥ ባለፈ በልዩነት የደገፍነው ብሔርም ሆነ ያደረግነው ቅስቀሳ የለም ሲሉ ተከራክረዋል።
ሌሎቹም ባልደረቦች የምታያቸውም በጽናት ያንን ሲታገሉ የነበሩ ናቸው። የሚያደሉለት የሚቆሙለት በተለየ ሁኔታ የሚወግኑለት ብሔረሰብ የለም፣ እንደ ሚዲያ ማለት ነው። ነገር ግን ለተበደለው ለምሳሌ የጌዲዮን ህዝብ ጥያቄ በደንብ አመራ አድርገን ይዘን የመንግስትን በደል ሀይሊ በመተቸት ክሪቲሳይዝ በማድረግ በማጋለጥ እንታወቃለን። ግልጽ ነው። የጋሞ ህዝብን በጅምላ ጭፍጨፋ ሲፈጸምበት በአዲስ አበባ አጋልጠናል። የሁለት አመት ጦርነት ውስጥ ጦርነት በኢትዮጵያ ውስጥ አዋጭ አይደለም በሚል ጦርነት በታወጀ ዕለት በሰሜን በኩል ወደ ትግራይ ጦርነት ሲጀመር ሌሊቱን ጥቁር ለብሰን ጦርነትን በመቃወም ለሁለት አመታት ገዢው ፓርቲና የሚመራቸው ሚዲያዎች ጁንታ የሚል ስማችንን ጠቅሰው ጭምር የጁንታ ፈቀላጤ እና የሚከፈላቸው ነው በሚል ነበር የሚዘምቱበት የነበረው። አሁን ደግሞ የጁንታ ያሉትን ጨርሰው ወደ አማራ ሲዘምቱ ደግሞ ለአማራ ይወግናሉ የሚል ነው የሚያነሱት። ሚዲያው ከተመሰረተ 4 ዓመታት ነው የተቆጠሩት። በዚህ 5 ዓመታት ውስጥ ደግሞ በተለየ ሁኔታ ተለይቶ የአማራ ህዝብ ተሳዳጅ ነው በብሔረሰብ ማንነቱ ድድን በተጣሩ በፖለቲካዊ ልዩነቶች አለ። ሌሎች ቦታ ለምሳሌ ሰሜን ጦርነት ሲካሄድ የህወሓት ኃይል መከላከያ ላይ ተኩሶብናል በሚል ነው ምክንያት ያደረገው መንግስትና ያንን ተከትሎ ህግ የማስከበር ዘመቻ ነው ያለው። በአማራ ህዝብ ላይ ግን ለ5 ዓመታት ያልተቋረጠ የ1 ሚሊዮን ተፈናቃይ ክልሉ ላይ አለ። ከ1 ሚሊዮን በላይ በአንድ አመት ውስጥ ነው ብቻ ከ1 ሚሊዮን በላይ ይሄ እነሱ በይፋ ያምኑት። ስለዚህ ተፈናቃይ ክልሉን የተፈናቃዮች ካምፕ አድርገውታል። 9 ጊዜ አጣዬ ወድሟል። ለዚህ ይሰጥ የነበረው ምላሽ እኔ የሰፈር ሚሊሻ አይደለሁም የሚል ጠቅላይ ሚኒስትሩ ምላሽ ይሰጥ የነበረው። ስለዚህ የዜጎችን ደህንነት ማንነት ላይ ያነጣጠረን ጥቃት በማጋለጥ ረገድ የስርዓቱን ሙሰኝነት በመረጃ በማጋለጥ ረገድ ያደረግነውን እንቅስቃሴ አንዱንም ይሄ ውሸት ነው ብለው በማስተባበያ የመጡበት አንድም ወቅት የለም። በ4 ዓመት ውስጥ አንዱም መረጃችን ውድቅ ተደርጎ ያውቃል። ከኪሳቸው መጠለን የማውጣት ያክል መረጃዎች በደንብ በተደራጀ ሁኔታ እናጋለጣለን። ይሄ ስርዓቱን እንደሚያስቆጣው እንረዳለን።
በሌላ በኩል አቶ ልደቱ አያሌው የዚህ ክስ መነሻ ወደ ሀገራቸው ተመልሰው ሰላማዊ ትግልን እንዳይቀላቀሉ እንቅፋት መፍጠር ነው ይላሉ።
ሁለት ነገር ነው የምገምተው ስልሽ እኔ ይሄው ነው ምክንያቱ ሌላ ምክንያት የለብዬ ነው እና ምንድን ነው አንደኛ ያው በተደጋጋሚ ሀሳቤን ገልጻለሁ። አሁን በስልጣን ላይ ያለው ስርዓት ለኢትዮጵያ እንደማይጠቅም መለወጥ እንዳለበት በሰላማዊና ጠንካራ የሆኑ አቋሞችን አራምዳለሁ። በሰላማዊ ትግል የመታገሉ ጉዳይ ተጠናክሮ መቀጠል እንዳለበት ኢቭን አዳዲስ ፓርቲዎች ማቋቋም እንዳለበት ሁሉ አምናለሁ። ይህን ሀሳቤን መንግስት አልፈለገውም ብቻ ሳይሆን ፈርቶታል። ስለዚህ ይሄ መንግስት የሀይል አማራጭን ሳይሆን ሰላማዊ ትግልን ስለሚፈራ ልደቱ ወደፊት አዲስ ፓርቲ አቋቁሞ ሰላማዊ ትግል ሊቀጥል ይችላል የሚል ፍርሃት አለባቸው። ስለዚህ ሀሳቦቼን በነጻነት መስጠት እንዳልችል መገደብ ፈልገዋል። ምን ማለት ነው? በሽብርተኝነት የተፈረጀ ሰው ማንም የሚዲያ ሰው አይጋብዘው ይፈራል። ስለዚህ ሀሳቤን የምገልጽበት እድል እንዳይኖረኝ ፈልገዋል። ሌላው ውጭ ሀገር ነው ያለው። ለሕክምና መጥቼ እዚህ ነው ያለው። አሜሪካን ሀገር ነው ያለው። በቅርቡ ግን ወደ ሀገሬ ለመመለስ ዝግጅት እያደረኩ ነው። ስለዚህ አገር ቤት ከተመለሰ ሰላማዊ ትግሉን እንደገና ያነሳሳል የሚል ስጋት መንግስት ውስጥ የተፈጠረ ይመስለኛል። እና ይሄን ጉዳይ ፈርቼ ወደ አገር ቤት እንዳልሄድ ያደረጉት ነው ይመስለኛል። እኔ ከዚህ ውጪ ሌላ ምክንያት ይኖራቸዋል ብዬ ላምናችሁ። ምክንያቱም እኔ በምንም መልኩ ከሰላማዊ ትግል ውጪ ሌላ እንቅስቃሴ ውስጥ እንኳንስ በተግባር በአፎ ለምታ እንኳ ተሳስቼ ልገባ አልችልም። ስለዚህ እኔ አሁን ክሱን ፈርቼ ወደ ሀገሬ እንዳልመለስ ለማድረግ ያደረጉት ነው ይመስለኛል። እኔ ውጭ ሀገር የመኖር ፍላጎት የለኝም። በውጭ ሀገር ትግልም አላምንም። መታገል ያለብን ሀገር ቤት ነው ብዬ ነው ማምነው በሰላማዊ መንገድ። ስለዚህ አሁንም እኔ ራሴን አሳምኜ ውጭ ሀገር ልኖር አልችልም፣ ሀገሬ መመለስ እፈልጋለሁ። ስለዚህ ይሄ ክስ እንዳንመለስ ፈርቼ እንድቀር ነው ለማድረግ የተፈለገው። ከዛ ውጭ ሌላ ትርጉም ያለው አይመስለኝም።
የፌዴራል የጸጥታና የጋራ ግብረ ኃይል በወንጀል እንደሚፈልጋቸው ከተጠቀሱ ግለሰቦች መካከል አቶ ምናላቸው ስማቸው፣ አቶ ብሩክ ይባስ፣ ኢየሩሳሌም ተክለ ጻድቅ እንዲሁም ደግሞ አቶ ዘመድኩን በቀለና ሌሎችም ይገኙበታል። መግለጫው አያይዞም እነዚህ ግለሰቦች ከያሉበት ተይዘው ለፍርድ እንዲቀርቡ ከዓለም አቀፍ የፖሊስ ድርጅት ኢንተርፖልና ከሚኖሩባቸው ሀገራት መንግስት የጸጥታና የደህንነት ተቋማት ጋር በተመሰረቱ የትብብር ማዕቀፎች አማካኝነት ወደ ሀገር ቤት ተላልፈው እንዲሰጡ እንዲሁም በህግ እንዲጠየቁ እየሰራ መሆኑንና ይህንንም አጠናክሮ እንደሚቀጥል አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንና ኬኔዲን በርዕሱ ላይ ላተኮሩ ዘገባዎቻቸው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የመጽሔቱ ዘገባዎች ይቀጥላሉ። አሁን ደግሞ ወደ ደቡብ ኢትዮጵያ የሚወስደን ዘገባ ነው ተከታዩ። በደቡብ ኦሞና ደራሼ ልዩ ወረዳ ግጭት 22 ተጠርጣሪዎችን ይዣለሁ ሲል ፖሊስ ተናገረ። በደቡብ ኦሞ ዞን በደራሼ ልዩ ወረዳ ሁከት በመፍጠርና ሰው በመግደል ወንጀል ተጠርጥረዋል የተባሉ 22 ግለሰቦችን በቁጥጥር ስር መዋሉን ነው የደቡብ ክልል ፖሊስ ኮሚሽን ያስታወቀው። ግጭት በተፈጠረባቸው በእነኚህ ሁለት አካባቢዎች በጠቅላላው 13 ሰዎች መገደላቸውንና ከ10 በላይ መቁሰላቸውን የክልሉ ፖሊስ ኮሚሽነር አለማየሁ ማሞ ዛሬ ለአሜሪካ ድምጽ በሰጡት መግለጫ አመልክተዋል። የአካባቢዎቹ ነዋሪዎች አሁን ወደ መደበኛና ሰላማዊ እንቅስቃሴ በመመለስ ላይ መሆናቸውን፣ የወንጀል ተጠርጣሪ ናቸው የተባሉ ግለሰቦች ደግሞ እየታሰሩ መሆናቸውን ነው የተናገሩት። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል።
በደቡብ ኦሞ ዞን ሰላማጎ ወረዳ በሰዎች ግድያ ወንጀል ተጠረጠሩ ግለሰቦች በቁጥጥር ስር መዋላቸውን የደቡብ ክልል ፖሊስ ኮሚሽነር አለማዩ ማሞ ለአሜሪካ ድምጽ ተናግሯል።
አካባቢ የተፈጠረውን ችግር ለመፍታት በባላባት ያውናሉ የጎሳ አመሪዎች አሏቸው። ስለዚህ በባላባቶቻቸውና በጎሳ አመሪዎቻቸው አማካኝነት ችግሩን ለመፍታት የዞንና የወረዳ የጸጥታውን የፖለቲካ አመራር እስከ ቀበሌው ድረስ ወርዶ ሁለቱንም ብሔሮች አንድ ላይ እያወያየ ችግር ለመፍታት የሞከረበት ሁኔታ አለ። በአሁኑ ጊዜ ህብረተሰቡን በማሳመን በዚህ ወንጀል ተሳተፉ በቁጥር 15 የሚጠጉ በወንጀል ተጠርጣሪዎችን ይዞ ለህግ ያቀረቡበት ሁኔታ ነው ያለው።
ኮሚሽነሩ ሰሞኑን በደቡብ ኦሞ ዞን ሰላማጎ ወረዳ አና ከተማ በቦድና በድሜ ጎሳዎች መካከል በተፈጠረው ግጭት 11 ሰዎች መገደላቸውን አስታውሷል።
አብሳድሮቹ መካከል በተፈጠረ ግርግር በለቱ ከሁለቱም ብሔረሰብ በቁጥር 11 የሚጠጉ ሰዎች ህይወታቸው ያለፈበት የተወሰኑ ሰዎች የፖሊስ አባላትን ጀምሮ የቆሰለበት ሁኔታ ነበረ ተመዘገበው።
የአሜሪካ ድምጽ ካነጋገራቸው የሃና ከተማ ነዋሪዎች ውስጥ ስማቸውና ማንነታቸው እንዳይገለጽ ጠየቁን አስተያየት ሰጪም በወረዳው አንጻራዊ ሲሉ የገለጹት ሰላም ስለመስፈኑ በስልክ ለአሜሪካ ድምጽ ተናግሯል።
አሁን ላይ ሰላም ረጋቱ አለ። እስካሁን ድረስ ከባለፈው ጀምሮ ቶክስ የሚባል ነገር አልጀመረም። እዚህ ያለው ሁኔታ የተወሰነ ህዝብ ለማናገር ሞክረዋል። ያለው ችግር
እስካሁን ድረስ 15 ተጠርጣሪዎች ስለመያዛቸው በክልሉ ፖሊስ ኮሚሽን የተገለጠውን አስመልክቶ እኚህ አስተያየት ሰጪ ሲናገሩ ወንጀል ፈጽመዋል ተብሎ በመንግስት የተጠረጠሩ ሰዎች ከሁለቱም ወገን ተይዟል ብሏል።
የሚፈለገው ልክ እንትኖችን እያመጣ አይደለም። በአርሶአደሩ በኩል ያለውም እንደዛ ነው። አንድ አይነት ነው። ምክንያቱም የኛ የሚል አይነት ነገር አላቸውና እሱ ላይ ያው የዞን አመራሩም የዞን ምርመራ ላይ የሚሰሩ አካላትም መረጃ እየጠየቁና እንዴት እናርግ ይሻላል ይሄ ነገር በሚፈልገው ልክ ይሄድ አይደለም የሚል ነገር ነው ያለው። ከዛ ውጪ ያው ታሰሩ ወይም በጥርጣሬ ተይዘዋል የተባሉ ሰዎች ከከተማም ከነሱም አሉ።
የ11 ሰዎችን ህይወት የቀጠፈው የሁለቱ ጎሳዎች ግጭት ሲፈጠር የመንግስት የጸጥታ ኃይል ሚናውና አያያዝ ምን እንደነበር ለክልል ፖሊስ ኮሚሽነር ጥያቄ ቀርቧል።
ልዩ ኃይል ከስምረት ውጪ የሆነበት መታነ ነበረው። ይሄው ነው ባለበት ነው እንግዲህ ወጥቶ ለመከላከል ያልተሰለበት መስሎ ነበር። ወደ ማጥቃት ከመጡ በኋላ ጥቃት እየበዛ ሲሄድ ያም ልዩ ኃይል ወጥቶ ህብረተሰቡን እንዲከላከል ታደገ የተደረገበት ሁኔታ ነው ያለው። መደበኛ ፖሊሱ የዞኑ ወደ ቀጠናው ያልደረሰበት እንደዚሁም ከክልል የሚመጡ አካላት ከፌደራል የጸጥታ አካላት የፌደራል ፖሊስም ሆነ የመከላከያ ፖሊስና ሰራዊት በቀጠናው ያልደረሰበት ክፍተት ነበረና በዚህ ምክንያት የተፈጠረ ነው። ነገር ግን ያን ማኔጅ ለማድረግ ተሞክሮ በአሁኑ ጊዜ በጣም በተሻለ ሁኔታ ላይ ያለ መሆኑን ለመግለጽ ነው።
በተመሳሳይ መልኩ በደራሼ ልዩ ወረዳ ጋቶ ቀበሌ ለሁለት ሰዎች ሞትና ለአምስት ሰዎች መቁሰል ምክንያት ከሆነው ግጭት ጋር በተያያዘም በቁጥጥር ስር የዋሉ ተጠርጣሪዎች መኖራቸውን ኮሚሽነሩ አስታውቀዋል።
እነዚህ ጉዳይ የተጠረጠሩ ሰዎች በቁጥጥር ስር ውሏል። በቀጠናው ወደ 7 የሚጠጉ በዚህ የተጠረጠሩ ሰዎች ቁጥጥር ስር ውሏል። ሌሎችም የሚፈለጉ አባሪ ተባባሪ የሆኑ አካላት አሉ። እነዛም ለቀጣይ ለህግ የሚቀርቡ ነው የሚሆነው።
የድራሽ ልዩ ወረዳ ጋቶ ቀበሌ ነዋሪ በበኩላቸው አከባቢው የመንግስት የጸጥታ ኃይል በመግባታቸው መረጋጋቱን ገልጸው መያዝ ይገባቸው ነበር ያሏቸው ተጠርጣሪዎች ግን እንዳልተያዙ ተናግሯል።
ሰዎች በህግ ጨርሰው ህዝቡ ወደ ቀየው ተመልሶ ልማት በሚሰራበት ላይ አንመለስም ብሎ በሌላ ቀበሌያት በዙሪያ ወረዳ ቀበሌያት የሰሰቡ ሰዎች ቢያንስ ወደ 100 በላይ የሆኑ ሰዎች ሳይመለሱ ቀርተው ሁሌ ብጥብጥና ውከት ሁሌ ስደት ህዝቡን እያስጨናነቀ ህዝቡን አጋይተው እጅ አንሰጥም ብሎ ጫካ ለጫካ የሚዞሩ ናቸው።
ለምንድን ነው ጫካ ገቡት?
አንድ ሰው የገደለ ቤት ያጠፋ ከብት የዘረፈ እህል የዘረፈ እህል የመነጠረ እነዛ ሰዎች ናቸው።
ተደብቀው ነው?
ተደብቀው አንመለስም አንታረቅም ብሎ የታረቀ ህዝብን እያተራመሰ ያሉት።
ዛሬ እንዴት ነው አካባቢው?
ችግር የለም፣ ከፍታ ኃይል አለ፣ ፌደራል ፖሊስ ማአት አለ እኛ ጋር።
መች መጡ?
ትላንት ጠዋት ገቡ።
በድራሼ ልዩ ወረዳ የተፈጠረው የጸጥታ ችግር ከሌላ ብሔር ጋር የሚገናኝ አለመሆኑን የጠቀሱት ኮሚሽነሩ አሁን አካባቢው ወደ መደበኛ ሰላም መመለሱን ተናግሯል።
ጸብ ከአንድ ከሁለት ሰዎች ጋር በሚነሳበት ጊዜ ጠመንጃን የማንሳትና አንደኛውን የመግደል አዝማሚያ ነው እዛ አካባቢ የሚታየው። ለዚህ እሱን ለመፍታት በዋናነት ምንድን ነው መሰራት ያለበት? ከህብረተሰቡ ዘንድ መሰራት ያለበት መንግስት እዛ አካባቢ ምላሽ መስጠት ያለበት በየትኛው ነው የሚለው ነገር ይዘን ለቀጣይ የምንሰራው ነው የሚሆነው። ስለዚህ እዛ አካባቢ የተፈጠረው ነገር ሌላ ብሔር የመጣ ሰው ራሱ በውስጡ ያለ እርስ በርስ የተፈጠረ ግጭት ነው።
የደቡብ ክልል የጸጥታ ሁኔታ የራሱ ባህሪ እንዳለው የገለጹት ኮሚሽነር አለማየው አሁን ክልሉ ሰላማውን ስሉ ተናግሯል። ኮሚሽነሩ አልፎ አልፎ የሚከሰቱ ናቸው ያሏቸው የጸጥታ ችግሮች ግን ልዩ ልዩ መልክ ያላቸው ስለመሆናቸው ማስረድተዋል። በሁለቱ አካባቢዎች በአጠቃላይ ከታሰሩ 22 ሰዎች ውስጥ 7ቱ በድራሽ ልዩ ወረዳ ተፈጽሟል በተባለ ወንጀል በቁጥጥር ስር የዋሉ ሲሆን ከዚህ ድርጊት ጋር በተገናኘም ተሰውረዋል ያላቸውንም ለመያዝ መንግስት ክትትል ያደረገ መሆኑን ኮሚሽነሩ ለቪኦኤ ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። ክብራትና ክብራን አድማይ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ስርጭታችንን ነው። አሁን ወደ ቀዳሚው ቅንብር ሐኪሞን ይጠይቁ ነው የምንሻገረው። የኩላሊት ጠጠር ከምን ይፈጠራል ይላል። ጎኔን ቀጽፎ የሚይዝ የስቃይ ስሜት ይሰማኛል። የኩላሊት ጠጠር ሊሆን ይችላል ይሉኛል። ለመሆኑ ጠጠር እንደምን አድርጎ ከኩላሊቴ ሊደርስ ቻለ ሲሉ የጠየቁን ዑመር ሐሰን የተባሉ የፕሮግራሙ ተከታታይ ናቸው። አልጋነሽ ሚካኤል የተባሉ አድማጭም ተመሳሳይ ወይም ተያያዥ ጥያቄ አድርሰውናል። ሐኪሞን ይጠይቁ በምሽቱ ትኩረት አድርጎበታል። ባለሙያም ጋብዘናል። ማብራሪያውን የሚሰጡን የኩላሊት ቀዶ ሕክምና ባለሙያና በአዲስ አበባው የቅዱስ ጳውሎስ ሚሌኒየም ሕክምና ኮሌጅ ረዳት ፕሮፌሰር ዶክተር ሰይድ መሐመድ ናቸው። ወደ ምልልሳችን ይሰጣችሁ። ዑመር ሐሰንና አልጋነሽ ሚካኤል የተባሉ ሁለት አድማጮቻችን ያቀረቡልን ጥያቄዎች ናቸው ለዛሬ ለእርስዎ እንግድነት መነሻ የሆኑን። ስለ ኩላሊት ጠጠር ምንነትና ሕክምና ባለሙያ አነጋግረን ምላሽ እንድናፈላልግ ነው የጠየቁን። ዶክተር ሰይድ፣ ከዋናው ጥያቄ ብንነሳ ለመሆኑ የኩላሊት ጠጠር ስንል ምን ማለታችን ነው? በምንስ ይፈጠራል?
እሺ፣ በድጋሚ አመሰግናለሁ አለ። ያው ጥያቄዎቻችንም እናመሰግናለን። የኩላሊት ጠጠር የሚባለው እንግዲህ ኩላሊት እንግዲህ ከስራዎቹ መካከል አንዱ ያው ሽንት ማብራት ወይም ደግሞ ሰውነታችን ውስጥ አላስፈላጊ የሆኑ ኬሚካሎች የሚወገዱበት አንዱ የኩላሊት ስራ ነው። በዛ ሂደት ላይ የተለያዩ ኬሚካሎች ከሰውነት ይወጣሉ። ከነዛ ኬሚካሎች ኩላሊት ውስጥ የሚፈጠር ነገር ነው የኩላሊት ጠጠር የሚባለው። እንደ አወቃቀር ስናይ ውስጡ ያሉት ኬሚካሎች አብዛኛው ካልሽየም የሚባል ኬሚካል አለ፣ ኦክሳሌት የሚባል ኬሚካል አለ እና ፎስፌት የሚባሉ የተለያዩ ኬሚካሎች አሉ። በዋናነት ጠጠሮቹ የሚይዙት ኬሚካል ካልሽየም ፎስፌት ወይም ደግሞ ካልሽየም ኦክሳሌት የሚባለው ብዙ ሰው ያለው አይነት ጠጠር ማለት ነው። ሌሎችም አይነት ይኖራሉ፣ ግን በአብዛኛው እነዚህ ኬሚካሎች ናቸው። ሶ ኩላሊት ከሚያጠራቸው በሽንት መልኩ ከሚልካቸው ኬሚካሎች ኩላሊት ውስጥ የሚሰራ አንዳንድ ጊዜ ደግሞ ከካልሽየም ውስጥ ካሉ ኬሚካሎች የሚሰራ የጠጠር አይነት ኖርማሊ የምናውቀው የጠጠር አይነት ባህሪ ያለው ነገር ነው ኩላሊት ጠጠር።
ኩላሊት በማጣራት ሂደት ወቅት የሚፈጠር እዛው ኩላሊት ውስጥ የሚሰራ ነው።
ትክክል ነው፣ ትክክል ነው።
ሁሉም ሰው ኩላሊት ውስጥ ጠጠር አይገኝምና ለምን ከሰው ወደ ሰው ተለየ? ምክንያት የሚሆኑ መነሻዎች ነው ይሆን?
ኩላሊት ጠጠር መነሻዎቹ በጣም ውስብስብ ናቸው። ምሳሌ ከኩላሊት ውስጥ ጠጠር ላይኖር ይችላል። አንድ ኩላሊት ውስጥ ደጋግሞ ሊኖር ይችላል። ስብሰብነቱን ያሳያል። በቤተሰብ ነው እንዳትል አንተ ኖሮበት ወንድም አይኖርበትም ወይ አባት አይኖርበትም። ሶ ጠጠር በባህሪው ስብሰብነት አለው። ግን እንዳጠቃላይ እንደ ምክንያት የሚጠቀሱ ነገሮች መናገር ይቻላል። ለምሳሌ ያህል አካባቢ ብንነሳ የሙቀትና የቅዝቃዜ መጠን ወሳኝነት አለው። ሞቃት አካባቢ ላይ ጠጠር ብዙ የመፈጠር እድል አለው። ምክንያቱም ሰዎች በላብ አማካኝነት ከሰውነት ውሃ የማውጣትና በሽንት የሚሄደው የውሃ መጠን በሚቀንስበት ጊዜ ጠጠር በቀላሉ ለመሰራት እድል ያገኛል። ፀሐይ ያሉበት አካባቢዎች ላይ ጠጠር የመሰራት እድል አለ። ይህ ምንድነው? ከቫይታሚን ዲ ሲንቴሲስ ጋር ተያይዞ ቫይታሚን ዲ ኖርማሊ ካልሽየም ወደ ሰውነት ውስጥ እንዲገባ የማድረግ አቅም፣ ካልሽየም አብዞርብሽን ከአንጀት ላይ ማለው ቫይታሚን ዲ እና በዚህን ጊዜ ካልሽየም በሽንት እንዲወጣ ይሆንና ቅድም እንዳወራ ነው ብዙ ጊዜ ኮመን የሆነው የጠጠር አይነት ካልሽየም ኦግዛሌት ወይም ፎስፌት ነው እና ያ የመሰራት እድል ሊኖረው ይችላል። ሌላ የስራ ባህሪም ራሱ ሞቃት አካባቢ የሚሰሩ ሰዎች ለምሳሌ ፋብሪካ ውስጥ እንደዚህ በሚሰሩ ሰዎች የሆነ የሽንት መጠናቸውም ዝቅተኛም ስለሚሆን ይሆናል። እንደዚህ አይነት አለ። ሌላው በአመጋገብ ብዙ ጊዜ የስጋ አዘውትሮ የሚመገቡ ሰዎች ሽንት ውስጥ ያለው የአሲድ መጠን እንዲጨምር፣ ጠጠር እንዲሰራ ደግሞ የሚያግዙ ኬሚካሎች እንዲመረቱ፣ እንደገና ጠጠር እንዳይሰራ የሚከላከሉት ሰውነታችን ውስጥ ያሉት ኬሚካሎች እንዲያንሱ የማድረግ አቅም አለው። ሌላ ሲትሬት የሚባል ኬሚካል ሰውነታችን የሚያመነጨው አለ። ያ ኬሚካል እንዲቀንስ የማድረግ አቅም አለው። ሌላ ዩሪክ አሲድ እና እንዲሁም ካልሲየም እንደዚህ ሽንት ላይ እንዲበዙ በማድረግ ጠጠር እንዲሰሩ የማድረግ አቅም አለው። ሌላ በአንዳንድ በዳቶች አሉ። በተለይ ከካንሰር በሽታ ጋር የተያዙ ካንሰር እንደምታውቀው የማይፈልጉ የሰውነት ውስጥ ያሉ ሴሎች ነው ባዛት ነው። እነሱን በምገልበት ጊዜ የሚወጡ ኬሚካሎች ጠጠር የመሰራት እድልን የሚጨምሩ ይሆናሉ። አንዳንድ ስቴሮይድ የሚባሉም እንደዚህ ሰውነት መከላከያ የሚቀንሱ እንደሱ ነሱ መድኃኒቶች አሉ። ሌላ የሽንት ቧንቧ ኢንፌክሽን፣ ሁሉም ኢንፌክሽኖች ጠጠር አያመጡም፣ ግን ጠጠር የሚያመጡ የባክቴሪያ አይነቶች አሉ። ሌላ ጋውትን የእሪ በሽት ሽንታችን ውስጥ ዩሪክ አሲድ መጠን ከፍተኛ የሆነና ያ ዩሪክ አሲድ በኩላሊት ውስጥ ተሰርቶ በሽንት ውስጥ በሚያልፍበት ጊዜ ጠጠር የመሰራት እድል ይኖረዋል።
ምክንያት ይሆናሉ ያሏቸውን በዝርዝር ነው ያስረዱን። በምልክት ደረጃ ህሙማን የኩላሊት ጠጠር እንዳለባቸው እንዲያውቁ የሚያደርጉት ምልክቶች ምንድን ናቸው? እንደው ከምርመራ በፊት በራሳቸው ሊያውቁ የሚችሉት ነገር ካለ ፈጥኖ የሚመጣልን የህመም ስሜት ሊሆን ይችላል።
ልክ ነው። እንግዲህ የጠጠር ህመም እንደሚታወቀው ኩላሊት ላይ ነው የሚጀምረው። ከኩላሊት የሚገኝበት ቦታ በጀርባ በኩል ነው ኩላሊት ያለው። ከኋላ እንግዲህ ኩላሊት ቦታው ላይ ነው ህመም ሊሰማ የሚችለው። ኩላሊት የሚገኝበት ቦታ የጎን አጥንት እና የጀርባ አጥንት የሚገናኙበት ቦታ ላይ የመጨረሻው አጥንት 12ኛው እሱ ጋር ከኋላ በኩል ላይ ነው ህመም የሚሰማው በዋናነት። ከዛ የህመም ስሜቶቹ እየመጡ የሚሄዱ አይነት ህመም ሊሆኑ ይችላሉ። ጠጠሮቹ ኩላሊት ላይ ተፈጥረው ወደ ታች በሚንቀሳቀሱበት ጊዜ ይህም ማለት ከኩላሊት ጠጠሩ በቱቦ አድርጎ ወደ ሽንት ፊኛና እንዲሁም ወደ ውጭ ለመውጣት በሚሞክርበት ጊዜ ከባድ የሆነ ህመም አለው፣ የጎን ህመም አለው። ያ ህመም ማለት ቁጭ የማያስብል የማያስቀምጥ ነው። አንዳንዴ ማስመለስ አለው። ቁርጠት ስሜቶች አሉት። ህመሙን በዋናነት እየሄደ የሚመጣ አይነት የተወሰነ ጊዜ የሚሰጥ ሲመጣ ማያስቀምጥም። በጣም ከባድ የሆነ ህመም ነው። ይሄ በዋናነት ቱቦ ሲዘጋ ነው። ከዚህ ባለፈ ግን አንዳንዴ ስሜት ሳይኖረው ኩላሊት እስከ ፌል እስከ ማድረግ እና ትልቅ ችግር እስከ ማምጣት ያመጣል። ስለዚህ በተለይ በቤተሰብ እንደዚህ አይነት ሂስትሪ ካለ ከዚህ በፊት ተጠቅሞ የሚያቅሰው ከሆነ እዚሁም አንዳንድ ሪስኮች ቀደም ያወራናቸው ያለበት ከሆነ ቼክ ማድረጉ የበለጠ ችግሩን ለማግኘት ይረዳል። ከህመሞቹ ባሻገር ከስሜቶቹ ባሻገር
ዶክተር ሰይድ አላስቆም አላስቀምጥ የሚል አይነት ኃይለኛ የስቃይ ስሜት ሁሉ ሊፈጥር እንደሚችል፣ በእርግጥ ደግሞ በአንጻሩ ያለ ምልክትም ሊቆይ የሚችልበትን ባስረዱበት የህመም ስሜቱ ምናልባት ሰዎችን ሊገፋፋ ይችላል። ነገር ግን እንደ አላፊ ህመም እንዳያዩት፣ መቼ ነው አሳሳቢ የሚሆነው ሐኪም ማየት ያለባቸው ጊዜ ወደ ሕክምና ተቋም መሄድ አለበት የሚባልበት ጊዜ አለ?
ምልክቶቹ በሚመጡበት ጊዜ ብዙ በሽተኛ ወይም ታካሚ ወደ ሆስፒታል ይወስዳሉ። ለምንድነው መሰለህ? ህመሙ በጣም ከፍተኛ ስለሆነ ጊዜ የሚሰጥም ስላልሆነ ወደ ሐኪም ቤት መሄዳቸው የማይቀር ነገር ነው። ነገር ግን ምን አለ ህክምናውን በደንብ የማያደርጉበት ጊዜ ወይም ደግሞ ችግራቸው በደንብ ሳይታወቅ ወይ ማስታገሻ ይወስዱና እነሱ ደህና የሆኑ ይመስላቸውና ወደ ቤት ይመለሳሉ። ከዛ በኋላ ህመሙ ደግሞ ሊያመጣም ይችላል፣ ደግሞ ሊመጣም ይችላል። ደግሞ ባልመጣበት ሁኔታ ህክምናውን ስላልጨረሱ ወይም ችግራቸውን ስላላወቁት ዝም ብለው ቤት ከኖሩ ኩላሊታቸው ትልቅ ችግር ገጥሞትም ሊመጡ ይችላሉ። ለምን ይመስላል? ኩላሊት ጠጠር ከሰራ በኋላ ጠጠሮቹ በቱቦ በሚወርዱበት ጊዜ ነው ብዙ ጊዜ ብዙዎቹ ፔኖች የሚፈጠሩት። በዚያን ጊዜ በቱቦ ማለፍ ካቃተው ጠጠሩ ምን ይሆናል? ኩላሊቱን ይጎዳዋል። ኩላሊቱ ሽንት ከሰራ በኋላ በማስተላለፊያ ቱቦ በሚልክበት ጊዜ ቱቦ ዝግ ስለሆነበት ለረጅም ጊዜ እንዲሆኑ መቆየት አይችልም። ለምን ሽንት ይሰራል? ዳይናሚክ ነው ሁልጊዜ የሚሰራ የሚፈጠር በየደቂቃው በየሰከንዱ ያለ ነገር ነው። ሶሽንት ተሰርቶ ግን መውረድ ሲያከተው ወደ ኋላ በመመለስ ኩላሊቱን የመለጠጥና ኩላሊቱ አይዟል ሊባል ይችላል። እና እንዲህ በሚሆንበት ጊዜ ኩላሊቱ እየተነፋ ይሄድና እየሳሳ እየሳሳ ይሄድና ኩላሊቱ ምን ይሆናል? እንደ ባግ
ለከረጢት ይሆናል፣
እንደ ማጠራቀሚያ ይሆናል። እንደዚህ ሁሉ ሆኖ ግን መጨረሻ ኩላሊታችሁ መውጣት አለበት ሊባል ይችላል። ስለዚህ ምንድነው የምንመክረው? የህመም ስሜት እንደመጣ ይታከማሉ። ከታከሙ በኋላ ግን የሚከበው ሐኪም ጋር ሄደው ትክክለኛ ያላቸው ችግር መታወቅ አለበት፣ የተጠሩ መታወቅ አለበት። አሁን አንዳንዴ አይተህ ከሆነ ውሃ ጠጡበት ብቻ ነው የሚባለው እንደ ሕክምና። ውሃ ጠጣበት የሚባለው ምን ሲሆን ነው? ውሃ ጠጣበት ሊባል የሚችለው ትንንሽ ጠጠሮች ከሆኑ እነሱን ከተረጋገጡ፣ ትንንሽ መሆናቸው መረጋገጥ አለበት። ትንሽ ካልሆነ አይወጣም። ለምን? ቱቦ ቀጭን ነው፣ ቱቦ ትንሽ ነው። ለሁሉም ሰው ውሃ ጠጣ አትልም። ውሃ ጠጣ ለመከላከል ይሆናል። ውሃ ጠጣ ትንንሽ ጠቃቀር የሆኑ በጣም ትንንሽ ጠጠሮች እንዲወጡ ያደርጋል። ትልቅ ጠጠር ግን ውሃ ጠጣ አይባልም። ውሃ ጠጣ የምትለው የሚያግዘው ነገር አይደለም። አፋጣኝ ሕክምና ካገኙ በኋላ ወደ ዋና ሕክምና መግባት ያስፈልጋል።
መልካም። የአድማጮቻችንም ጥያቄዎች ብቻ ሳይሆን ሌሎች በዚህ ሰዓት የሚከታተሉ የኩላሊት ጠጠርን ምንነት፣ የሕክምናውን ሁኔታ፣ ምልክቶቹን ተዛምደው የሚነሱ በርካታ ጉዳዮችን በዝርዝር አስረድተውናል። ዶክተር ሰይድ መሐመድ የኩላሊት ቀዶ ሕክምና ስፔሻሊስት ወይም ልዩ ሐኪምና የሕክምና መምህር፣ በሌላ መሰል ዝግጅት መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ።
አመሰግናለሁ።
አድማጮች፣ አሁን ሳምንታዊ ስፖርት በኬኔዲ አባተ።
ለአፍሪካ ታዳጊዎችና ወጣቶች አትሌቲክስ ሻምፒዮና ወደ ዛምቢያ ባመሩበት የመጀመሪያ ቀን ቀድሞ ሆቴል ባለመያዙ ማረፊያ አጥተው አስቸጋሪ ምሽትን ያሳለፉት ኢትዮጵያውያን አትሌቶች በውድድሩ ስኬትን በማስመዝገብ ላይ ናቸው። በመጀመሪያው የውድድሩ ቀን ቅዳሜ ዕለት በተካሄደው ከ20 ዓመት በታች ሴቶች 3000 ሜትር ኢትዮጵያውያን ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ አሸንፈዋል። አስማረቻን ላይ አንደኛ ሆና ወርቅ ያገኘች አትሌት ስትሆን የኔዋ ንብረት በሁለተኝነት፣ የብር አይን አዲስ መብራቱ ደግሞ በሶስተኝነት የነሐስ ሜዳሊያ ባለቤት ሆነዋል። ከ18 ዓመት በታች ሴቶች 1500 ሜትር ደግሞ አሰለፈች አማረ ሶስተኛ ወጣለች። ትናንት በነበረው የሁለተኛ ቀን ውሎ ኢትዮጵያ አግኝታለች። ውድድሩን በአንደኝነት ያሸነፈችው ውብርስት አስቻለ ስትሆን ሳምራዊት ሙሉጌታ ሁለተኛ፣ ምጥን ሁነቴ ደግሞ ሶስተኛ የወጡ አትሌቶች ናቸው። በተመሳሳይ ርቀት በወንዶች ምድብ ደግሞ አሸናፊ ኢማና ሁለተኛው ወጥቶ የብር ሜዳሊያ አግኝቷል። በ3000 ሜትር ሴቶች ከ18 ዓመት በታች ማርታ ለማየው ብር፣ በ2000 ሜትር ወንዶች መሰናክል ደግሞ ኦብሳ ፈይሳ ነሐስ በማሸነፍ የኢትዮጵያን ሜዳሊያ ቁጥር 10 አድርሰዋል። ውድድሩ በዛሬው ዕለት በሚካሄዱ የተለያዩ ርቀቶችም ቀጥሎ ይውላል። ማንቸስተር ሲቲ በስድስት የውድድር ዓመት አምስተኛ የፕሪሚየር ሊግ ዋንጫውን ለማንሳት መሪነቱን ይዟል። ለረጅም ጊዜ ሊጉን ሲመራ የነበረውን አርሰናልን ካሸነፈ ከአራት ቀናት በኋላ ትናንት ፉላምን 2-1 በመርታት ማንቸስተር ሲቲ የደረጃ ሰንጠረዡ አናት ላይ ተቀምጧል። አርሰናልን በአንድ ነጥብ የበላይነት የሚመራው ሲቲ ገና አንድ ተስተካካይ ጨዋታ አለው። ከዌስትሃም ጋር ረቡዕ ዕለት የምናደርገውን ጨዋታ ማሸነፍ የዋንጫው ባለቤት መሆናችንን ይበልጥ እውን ያደርገዋል ብሏል የሲቲው አሰልጣኝ ፔፕ ጋርዲዮላ ትናንት በሰጠው አስተያየት። ሲቲ ከፕሪሚየር ሊጉ ባለፈ የሻምፒዮንስ ሊግና የኤፍኤ ካፕም ተፋላሚ ነው። ለፕሪሚየር ሊግ ብቻ ሲወዳደር የነበረው አርሰናል ሊጉን የማሸነፍ እድሉ የራሱን ጨዋታዎች ከማሸነፍ ባለፈ በሲቲ ውጤትም ላይ የሚመሰረት ነው። በቀጣዩ የውድድር ዓመት በአውሮፓ ውድድሮች ላይ ለመሳተፍ የሚደረገው ትንቅንቅም አጓጊ ሆኖ የቀጠለ ሲሆን በድራማዊ ክስተቶች በታጀበው ጨዋታ ቶተናምን 4-3 ያሸነፈው ሊቨርፑል ደረጃውን ወደ አምስተኝነት ከፍ ሲያደርግ ቶተናም ደግሞ ወደ 6 ዝቅ ብሏል። ሶስተኛና አራተኛ ደረጃ ላይ የሚገኙት ኒውካስልና ማንቸስተር ዩናይትድም ተጋጣሚዎቻቸውን ረድተዋል። ሁለቱ ቡድኖች ሲቲንና አርሰናልን በመከተል የቻምፒየንስ ሊግ ተሳታፊነት ቦታን የማግኘት እድላቸው ሰፊ ነው። ከአምስት እስከ 7 ያለውን ደረጃ ይዘው የሚያጠናቅቁ ክለቦች ደግሞ በዩሮፓ ሊግና ኮንፈረንስ ሊግ ይሳተፋሉ። ወራጅ ቀጠና ላይ የሚገኙት ሌስተር ሲቲና ኤቨርተን ዛሬ የሚያደርጉት ጨዋታ ይጠበቃል። የውድድር አመቱን በትልቅ ግብ የጀመሩት ሁለቱም ቡድኖች መጨረሻቸው በሊጉ ለመቆየት መጣጣር ሆኗል። ወደ ሻምፒዮንሺፑ መውረድ ለሁለቱም ጉዳት ያለው ቢሆንም ባለፉት 5 አመታት 430 ሚሊዮን ፓውንድ ኪሳራ ላስመዘገበው ኤቨርተን ደግሞ ይበልጥ የሚጎዳ ነው። ኤቨርተን ባለፈው አመትም ከፕሪሚየር ሊጉ ሳይወርድ የተረፈው በብዙ ፈተና ነው። የክለቡ ደጋፊዎችም ከወዲሁ ከአመራሮቹ ጋር መጋጨትና ተቃውሞ ማሰማት ጀምረዋል። የ2027 የአፍሪካ ዋንጫን ለማዘጋጀት በስድስት ሀገራት አራት ጥያቄዎች ቀርበዋል። ለአህጉሪቱ ትልቅ የእግር ኳስ ውድድር አዘጋጅነት ኬንያ፣ ታንዛኒያና ዩጋንዳን ያካተተው የምስራቅ አፍሪካ ጥምረት ከአልጄሪያ፣ ቦትስዋናና ግብጽ ጋር እየተፎካከረ ነው። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ሐሙስ ዕለት እንደገለጸው የ2027ቱን ውድድር ለማዘጋጀት አራት ተጫራቾችና ስድስት ሀገራት ይወዳደራሉ። አልጄሪያ፣ ቦትስዋናና ግብጽ ራሳቸውን ችለው በተናጥል ነው ጥያቄ ያቀረቡት። ተጫራቾቹ እስከ ግንቦት መጨረሻ ድረስ የመወዳደሪያ ሰነዳቸውን በይፋ ማቅረብ የሚጠበቅባቸው ሲሆን ውድድሩን የማስተናገድ አቅማቸውን ለማጣራት ሰኔና ሐምሌ ላይ የካፍ ተወካዮች በተጫራቾቹ ሀገራት ጉብኝት ያደርጋሉ ተብሏል።
ኬኔዲ አባተን ለሳምንታዊ ስፖርት ዝግጅቱ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን እሰኞ ምሽት ያዝነውንም በዚሁ አበቃን። ከባልደረቦቻችን ጋር በዚሁ ተሰናበትን። አስተናገድኳችሁ አሉላ ከበደ ከአቀናባሪው አብርሃን ኃይሉና ከተቀሩት ጋር በዚሁ ተሰናበትን። ሰላም፣ ደህና ደሩ።